ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 25 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊዘገረቦች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ግንቦት 25 ቀን 1277 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የኦነግ ብልጽግና ወታደር በጀግናው የሚዳ ፋኖና ህዝብ እንደ መግባት ነውጣት ቀላል ሳይሆንለት ቀርቷል። ከሶስት ቀን በፊት ሀገር የተወረረ በሚመስል መልኩ ከ60 እስከ 80 አውቶቡስ እና ከ10 በላይ ኦራልና ከባድ መሳሪያ ይዞ የገባው የኦነግ ብልጽግና ወታደር በጀግናው የሚዳ ፋኖና ህዝብ እንደ መግባት ቀላል ሳይሆንለት ሙትና ቁስለኛ ሆኖ ሬሳውን በመሰብሰብ ላይ ይገኛል። ሙሉ ስራዊት በጫነው ሁለት ኦራል ላይ ቦምብ በመወርወር ጽምር እዛው በተጫኑበት እስከ ኦራሉ ከጥቅም ውጪ በማድረግ ድል አድርገዋል። በርካታ የግልና የቡድን መሳሪያ እንዲሁም ከፍተኛ ቁጥር ያለው ቦምብና ተተኳሽ ጽምር በፋኖች እጅ ተማርኳል። በደፍራት የተታኮሱ ወደ ኦራሉ በመቅረብ ቦምብ በመጣል ብዙ ወታደር ያንበረከኩት ጀግኖች በወርቅ የሚጻፍ ታላቅ ጀብድ ሰርተው ተሰውተዋል። አሁን በዚህ ሰዓት መከላከያ የአካባቢ ሽማግሌዎችን ሰብስቦ የመውጫ በር እንዲሰጣቸውና ሙሉ በሙሉ ለቆ ለመውጣት በመማጸን ላይ ይገኛል። የአካባቢው ሽማግሌ መጀመሪያውኑ ለምን ሰላማችንን ልትነሱን መጣችሁ? መከላከያ የሚጠብቀው ድንበር እንጂ ህዝብ ላይ እንዲሰጣት ይዞ ወረራ ያደርጋል። የምናበላችሁ የምናጠጣችሁ ምንም ነገር የለንም። እኛ በገንዘባችን ማዳበሪያተን ኦሮሞ በነጻ እየታደለ መሆኑን እናውቃለን። ልጆቻችን የሚፈቱት ምንም ትጥቅ የለም። ተተማጽናችሁት መሰረት የመውጫ መንገድ እንድታገኙ ፋኖችንና ህዝቡን እንለምንላችኋለን። ከዚህ በላይ የምንደረዳችሁ የለም የሚልና ሌሎች ጠንካራ ጥያቄ ኃይለ ቃል በቀላቀለ ንግግር መልሰውላችኋል። በቅድስት ስላሴ ገዳም የተጨፈጨፉ የሴት መናኙና የህፃናት አስክሬን የኦሬድ ስራዊት በጅምላ እየደበቁ መሆኑ ተሰማ። ገዳሙ ውስጥ ከነጫማቸው ዘልቀ ገቡት ገዳይ ኃይሎች የአባቶቻቸውን የተቀረው የገዳማውያኑ አስክሬን ሳይነሳ ተሳቢና ሲኖትራክ በማስገባት የገዳሙን እህልና ሌሎች ቁሳቁሶችንም እየዘረፉ በመጫን ላይ መሆኑን የአይን እማኞች ተስፍረው አድርሰውናል። ትላንት በሞርተር በክላሽና በስለት በመናኝ ሴቶች ገዳሙን በሚያሳድጋቸው ወላጅ አልባ ህጻናትና በወንድ መነኮሳት ላይ የኦዴድ ጠባብ ሰራዊት ዘግናይ ጭፍጨፋ መፈጸሙ የሚታወቅ ነው። በዚህ የተደናገጡ የሰራዊቱ አመራሮችና አዛዦቻቸው በጦር ወንጀል ላለመጠየቅ በዛሬው ዕለት የሴት መናኝና የህጻናትን አስክሬን በገፍ እየደበቁ እንደሆነ የአይን እማኞች ገልጸዋል። የንጹሃን አስክሬን ከመደበቅ ጎን ለጎን የስላሴ አንድነት ገዳም እህልና ንብረት ተዘርፎ እየተጫነ እንደሆነም ታውቋል። ከገዳሙ የሚወጡ ተሳቢና ሲኖትራክ የጭነት መኪኖችን ህዝቡ እንዳያሳልፋቸውም ጥሪ ቀርቧል። በአጠቃላይ በገዳሙ የሚገኙ ትንንሽ የመነኩሳት ማደሪያ ቤቶች፣ የገዳሙ የቆም ከብቶች፣ የህል መሰልፈያ ማሽኖች፣ የመብራት ኃይል ማመንጫ ተርባይኖች፣ መስቀሎችና መጻሕፍት ሆን ተብሎ በትናንትናው ዕለት እንዲቃጠሉ ተደርጓል። በአንዋር መስጊድ ከፍተኛ ኦህዲዳዊ ትንኮሳና ማዋከብ እየተፈጸመ ይገኛል። የፋሽስቱ ኮሎኔል አብይ አህመድ አገዛዝ በዛሬው ዕለት በመርካቶ በተሰበሰቡ ሰዎች ላይ ተኩስ ከፍቶ ውሏል። በትናንትናው ዕለት መርካቶ ሱቅ እንዳይከፍቱ ትዕዛዝ ማስተላለፉ ይታወሳል። ምክንያቱ ደግሞ በኦሮሞማው ፋሽስቱ ቡድን የፈረሱ መስጊዶችን ተከትሎ በአንዋር መስጊድ ተቃውሞ ይነሳል በሚል ስጋት ነው። ህዝበ ሙስሊሙ እንዲሁም የመርካቶ ነጋዴ ግን የፋሽስቱን ትዕዛዝ አንሰማም ማለታቸው ተሰምቷል። በዛሬው ዕለትም በተሰበሰቡ ሙስሊሞች ላይ ተኩስ ተከፍቷል። የጁምአ ስርዓት ስግደት እንዳበቃ በዝምታ ተቃውሞ እንደተጀመረ የልዩ ጦር አካባቢውን ወሮበታል። የደረሰ ጉዳት እንደማይኖር ቢገመትም አካባቢው ግን ትርምስ ላይ ውሏል። የከተማ ነዋሪ አዲስ አበባ እንዲህ ማለት አለበት፣ ስርዓቱን ለማስወገድ እንነሳ የሚል መልእክትም ተላልፈዋል። በአርሲ ዞን ቄዮ ወረዳ የኦነግ ታጣቂዎች 4 ሰዎችን መግደላቸው ተገለጸ። በጥቃቱ ከተገደሉት ሰዎች መካከል የጨፌ ሚስማ ደራ ማነል ቤተክርስቲያን 2 ካህናት እንደሚገኙበት የዓይን እማኞች መናገራቸው ተዘግቧል። ታጣቂዎቹ ሌሎች 2 ሰዎችን አግተው ከወሰዱ በኋላ በከፍተኛ ገንዘብ ክፍያ እንደለቀቋቸውም ተገልጿል።
ዜና እረፍት። አቶ ደጀኔ ለገሰ ሺያምት ከአባታቸው ከአቶ ወጋለ ተክለ ሃይማኖትና ከእናታቸው ከወይዘሮ ወርቅነሽ ተገኝ ሐምሌ 1 ቀን 1944 ዓመተ ምህረት በሲዳሞ ክፍለ ሀገር በጌዲዮ አውራጃ በይርጋ ጨፌ ወረዳ ግንቦት ሐምሌ 1 ቀን 1944 ዓመተ ምህረት ተወለዱ። አቶ ደጀኔ ለገሰ ባደረባቸው ህመም ግንቦት 9 ቀን 2015 ዓመተ ምህረት በተወለዱ በ71 ዓመታቸው ከዚህ ዓለም በሞት ተለይተዋል። አስከሬናቸው ወደ አገራቸው ተልኮ የቀብር ስነ ስርዓታቸውን በዚያው ተፈጽሟል። አቶ ደጁ ብለን በአክብሮትና በፍቅር የምንጠራው ወንድማችን አቶ ደጀኔ ለገሰ እጅግ ግሩምና ከሁሉ ሰው ጋር ተግባቢ ጸባይ ሲኖረው ለአገሩና ለህዝቡ ያለው ፍቅር ተነግሮና ተወርቶ አያልቅም። ከመጠን በላይ ኢትዮጵያን አገሩን ይወዳል። ለዚህም ነው የካናዳ ዜግነት ሳይወስድ በኢትዮጵያዊነቱ እስከዛሬ ቆይቶ ያረፈው። ለህዝቡ ያለው ፍቅርና ሐሳብ ከፍተኛ በመሆኑ የኢትዮጵያ ጉዳይ ባለበት ቦታ ሁሉ ተሳታፊ የነበረ የአገር ቤቱን የህዝብ ትግል ሲደግፍና ሲረዳ የቆየ ዕውቀቱን፣ ገንዘቡን፣ ጊዜውን፣ ጉልበቱን ሳይሰስትና ሳይቆጠብ በኢትዮጵያ ጉዳይና የወገን ጥሪ እርዳታ ሲጠየቅ ደግሞ ሲደርስ የኖረ የአገሩን ታሪክ አዋቂ፣ ለወገኑ ሳያሰልስ ድምጹን ሲያሰማ የኖረ ላለፉት 30 ዓመታትም አንድም ቀን ተስፋ ሳይቆርጥ ከትግሉ ሳይርቅ ሲታገልና ሲደክም ቆይቷል። ፍኖተ ዲሞክራሲ ሬዲዮ ለአቶ ደጀኔ ቤተሰቦችና ወዳጆች መጽናናትን ይመኛል። ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የፍኖተ ዲሞክራሲ የኢሃፓ ሬዲዮ ዝግጅት ክፍልና እንዲሁም አድማጮች እንደምን ሰነበታችሁ? ወድ ፍኖቶችና አድማጮች ከአንድ ማህበረሰብ ጀርባ በሚስጥር የሚተነሰስ መርሃ ግብር ምናልባት ግልጽ ቢሆን ተቃውሞ ሊቀሰቀስ ስለሚችል እኛን ነውቅልሃለን የሚሉ ገዢዎችና ለነዚሁ ክፍሎች የሚያገለግሉ ምርቶች በመኖራቸው ዓለም ከግጭትና ጦርነት አዙሪት የማትወጣ ለብዙሃን ድህነትና ረሃብ ለጥቂቶች ሚዛን ያጣ ብልጽግናና ወታደራዊ መፈንጫ ከሆነች ቆይታለች። በመሆኑም በጣት የሚቆጠሩ ባለጸጎች አብዛኛውን የዓለም ሀብት ያካበቱባት ሆናለች። በማይጠየቁ ክፍሎች በድብቅ ተጠንሰሰው በመርጦች አሻሻጭነት ወይም በሃያላን ጥምዘዛ ስራ ላይ ይውላሉ። ሴራ የሚባል ነገር የለም ብለው በቅንነት የሚያምኑ መኖራቸው ተቀመታው ምናልባት ለሴራ ጥንሳሾች ነው የሚል ነገር የሆነ ቦታ ላይ አንብቤያለሁ። በአገራችን ኢትዮጵያ ላይ አረመኔው ኮሎኔል የተሾመብን እንደዚሁ ከኢትዮጵያ ህዝብ ጀርባ ታሽቶ በሃያላን የህዝብ ግንኙነት ኢንዱስትሪ አሻሻጭነት በተመሳሳይ ሴራ ነው። በቅጥሩ ኮሎኔል አማካኝነት ኢትዮጵያ ላይ እየተካሄደ ያለው አረመኔያዊ ውድመት ከኢኮኖሚም ሆነ የፖለቲካ ተጽዕኖ ከመስፈን ዓላማም በዘለለ የበቀል እርምጃ የሆነ የመጣ ይመስላል። አንድን አገር ከጂኦፖለቲካ ፍላጎት ወይም ድንበር የለሽ ባለሀብቶች ማመቻቸት የሚቻለው ሰላምና መረጋጋት ሲኖር ከሆነ ዘር ማጥፋት፣ ታሪካዊ ቅርሶችንና የእምነት ተቋማትን ማውደም፣ መሰረታዊ መንግስታዊ ስርዓትንና አገርን ማፍረስ ለምን አስፈለገ ብለን መጠየቅ እንገደዳለን። የበቀል ጦርነት የሚሆንበት አማራው አገሩንና ድንበሩን እምነትና ማንነቱን እንደ አጉል ጌጥ አውልቆ ጥሎ የባዕድ እምነትን በጸጋ ተቀብሎ የሚያስተጋባ ባለመሆኑ ከግዕዝ ይልቅ ላቲን ብሎ ባለማጎብደዱ ነው። ይህ ማለት ግን ከአማራው ባልተናነሰ ለኢትዮጵያ የደሙላት ዜጎቿን ድርሻ ለማሳነስ ወይም አንዱን ካንዱ ለማበላለጥ ሳይሆን ባዕዳን አማራው ላይ በተናጠል ሶስት ተገንጣይ ኃይሎችን አቅፈውና ደግፈው ያዘመቱበት ምክንያት በትንሹም ቢሆን መንስኤውን ለመጠቆም ያህል እንጂ ከና አብርሃም ደሞጭ እስከ ባልቻባ ነፍሶ በደም የተጻፈውን ታሪክ ለመዘንጋት አይደለም። ትልቁ የአገራችን ጠላት አገር በቀል ቅርሶቿን አጥፍቶ ታሪኩንና ወጉን ስርዓቱን የማያውቅ ርካሽ ሸቀጥና ብልሹ ዘመናዊነትን በአማረ ቀለም ቀባብቶ ርካሽ ባህልን ሲጭኑበት ጌጥ አድርጎ የሚኩራራ የሰነ ልቦና ቅኝ ተገዥ ባርነቱን ጸጋ አድርጎ የሚኖር ተፈጥሯዊ ሆነ ማህበራዊ ሚዛንን የሳተ ጾታን የማይለይ ህፃናት አዛውንት ሳይል የሚያጠቃ እርስ በርሱ የሚተራረድ በእውቅ የተሰራ መንጋ የሚተራመስባት የሩቅና የቅርብ ታዛቢዎች ዜጎቻቸው የአሳዛኝ አወዳደቅ ምሳሌ አድርገው የሚጠሯት አገር እንድትሆን ጠላት ጊዜ ወስዶ ሲያሰርባት ቆይቶ ዛሬ ላይ ስራው ውጤት አምጥቶለት ከሱ በላይ ማንነታቸውን አመረው የሚጠሉ በአካል ሰው የሚመስሉ አሻንጉሊቶች ተክሎ እየተበቀለን ይገኛል። እኛም ማንነታችንንና ክብራችንን ጥለን ይህን ጣዖት አድርገን አምልከናል። ኢትዮጵያ የምትባለውን ጥንታዊና ታሪካዊ አገር ከፖለቲካ መልክዓ ምድር ሊፍቅ ምድራችንን ሲያመቻች እያየን እንዳላየን ሆነናል። ባረመኔው የኦሮሞማና የወያኔ ጣምራ ኃይል ሺዎች በግፍ ሲታረዱ፣ የጎረቤቶቻችን ቤት በውድቅት ሌሊት ሲፈርስ፣ ሚሊዮኖች ተፈናቅለው በረሃብ ቸነፈር ሲሰቃዩ፣ በሌሊት ቁር በቀን ሐሩር ሲጠበሱ በሚያስፈራው ዝምታችን የሰብአዊ ፍጥሩን ሕይወት ዋጋ አሳጣን። አብያተ ክርስቲያናትና ገዳማት ሲቃጠሉ፣ ቀሳውስት በአደባባይ ተወግረው ሲገደሉ፣ መነኮሳት በጅምላ ሲጨፈጨፉ፣ ምዕመናን ሲጋዙ፣ መስጊዶች ሲፈርሱና የሃይማኖት መሪዎች ተገልለው የፖለቲካ ሽሞች ቦታውን ሲይዙት፣ ኮሎኔሉ ባሰማራቸው ደህንነቶች ሺዎች በማንነታቸው ብቻ ታፍነው መዳረሻቸው በተሰወረበት፣ በአገራችንና ሕዝባችን ላይ የሞትና የጦርነት ድባብ በሰፈነበት፣ ይህ ሁሉ የሆነ ባለበት በየትኛው ሚዛን ነው ዝምታችን የኦሮሞማውን ፋሽስታዊ እልቂት ከመደገፍ የሚለይበት? እንደምናየው የንጹሃን ግድያ የዘወትር ዜና ሆኖ እየተለመደ መጣ። የሰው ልጅ ክቡር ሕይወት ረክሷል። ወንጀሉን ከሚፈጽመው አረመኔ ኮሎኔል ብቻ ሳይሆን ስለኛ ኢትዮጵያውያን ለወገን ለሰው ልጅ ክቡር ሕይወት ስለምንሰጠው ዋጋ ብዙ ይናገራል። በጀግኖቿ አርበኞቿ ታፍራ ተከብራ በታሪክ ግዙፍ ስፍራ የነበራትን አገራችንን በፍርሃት ቆፈን ተጠፍድገን የውርደት ማቃለበትናት ሰምተን እንዳልሰማን አውቀን እንዳላወቅ ደንታቢሶች እና ጨካኝ ግድየለሽነታችን ለንጹሃን እልቂት ምክንያት ለአረመኔ የኦሮሞማ ፋሽስት ፈቃድ ሰጥተናል። ህዝብ ተቃውሞውን ካልገለጸ አድራጊዎቹ ይደግፋል ወይስ ይቃወማል በሚል ለምን እንቅልፍ ያጣሉ? እነሆ የንጹሃን ደም ከወለጋ እስከ ሰሜን ሸዋ ከጎጃምና ጎንደር ካፋርና ወሎ ይጣራል። በድርጊቱ ተካፋይ ባንሆንም ደፍረን የተቃውሞ ድምጻችንን ባለማሰማታችን ዓላማው ግቡ እንዲደርስ አግዘነዋል። የኦሮሞማ ፋሽስት ኮሎኔል የሚያካሂደው ጭፍጨፋና የሚከተለው እጅግ አረመኔያዊ መንገድ መልእክቱ የቆሙትን ለማሻማቀቅ ስነ ልቦናዊ አቅመቢስነትን ለማሳደር የታቀደ ነው። የሚያሳዝነው ግን በተለይ በመናገሻዋና አካባቢዋ ካለው አስፈሪ ዝምታ አንጻር በከፊልም ቢሆን ተሳክቶለታል ማለት ያስደፈራል። ኮሎኔሉ ከትንሽ እስከ ትላልቅ የሥራ ዘርፎች በማባረር የባለሀብቱን ገንዘብ በማገድ ቤቱን አፍርሶ ንብረቱን ዘርፎ ለቄሮ መንጋ በማደር መንገድ ላይ እንዲወድቅ በማድረግ ያማራውን ገበሬ ማህበራዊ እረፍት በማሳጣት ማዳበሪያ በመንሳት ረሃብንና ሌሎች መንገዶች የዘር ማጥፋት መሳሪያ አድርጎ እየተጠቀመ ነው። በሌላ በኩል አማራው አካባቢውንና ራሱን የመከላከል ብቃትና ጀግንነቱ እየበረታ የለብለቡ የኦሮሞ መንጋ ሰለባ የሆነ ሲመጣ ድንቁጡ ኮሎኔል የተለመደ ያምባገነኖቹን አይነተኛ ባህሪ ተራርሶ ግራቀኙን ማሰር ማሳደድና መግደል የፈለኩትን ለማድረግ ኃይል ያለው እኔ ጋ ነው በማለት አንዴ ይወታደሩን ሌላ ጊዜ አርማኒውን ለብሶ ሲውረገረግ ይታያል። ጊዜው የሰጠው ቀል ሆነና አንድ ጌቶቹን ተማምኖ ላቴን ውጭ ላሳድር ያለ የኦነግ ግልገል ፋሽስት ከአለት የጠነከረ እምነትና ማንነት ያለውን የአማራ ማህበረሰብ ከምድረ ገጽ አጠፋለሁ ብሎ ብረቱ አልበቃው ቢልም የሚያመልካቸውን ጣሊያኖችም የካቲት 12ቱ ጭፍጨፋ ሊያድናቸው አልቻለም። በመጨረሻ ጭራቸውን ቆልፈው የሐፍረት ማቀል ለብሰው ወደ መጡበት እንደተመለሱት ሁሉ ኮሎኔሉ ከነቡከን ጋቢሳዎቹ እጅግሩ ታስሮ ወደ ወጣበት ውሃ የሚጣልበት ጊዜ ደርሷል። በሌላ በኩል ይህን የአፓርታይድ ቢጤ ፍራት ችግር ውስጥ ሲገባ ለዚህ የቁርጥ ቀን እንዲያገለግሉ የተቃዋሚ ጭምብል ለብሰው ቆይተው ድንገት ብቅ የሚሉ ተቃውሞን የሚቃወሙ ተቃዋሚ መሰል ግለሰቦች ከሰማይ መና እናወርዳለን ከኛ በላይ ኢትዮጵያዊ ከኛ በላይ ያማራው ተቆርቋሪ ላሳር የሚሉ አምስተኛ ረድፍ ቢጤዎች በወዳጅ ዘርፍ ተሰልፈው ከውስጥ ለጠራት እርዳታና ድጋፍን ለወዳጅ የተሳሳተ መረጃን የሚሰጡ አይነቶች ወይም ቋሚ ዓላማ ወይም መርሆን የማይከተሉና እንደ ሁኔታው አቋማቸውንና አቀራረባቸውን እየለዋወጡ እየተገለባበጡ ህዝብን በተለይም ወጣቱ ግራ እንዲጋባና ከትግል እንዲርቅ በፖለቲካው እምነት እንዲያጣ ተስፋ ቆርጦ እንዲቀመጥ በተቃዋሚ ስም የሚያሰልፏቸው ቡድን መሪነን የሚሉ ግለሰቦች ይገኙበታል። ከአክቲቪስትነት የፖለቲካ ፓርቲ መሪነት እንዲያም ሲል የወረቀት ላይ የጦር ግንባር መሪነት ያለምንም ችግር መወንጨፍ የሚችሉና ህዝብን ሸፍጥን ከእውነተኛ አገር ወዳድነት የመለየት አቅም እጅግ አሳንሰው የሚያዩ ግለሰቦች በመሆናቸው አሳፋሪ ተደቆቻቸው የሚያሳስባቸው አይደሉም። በመሆኑም የህዝባዊ ትግሉ ጉልበትና ግለት እየጨመረ መምጣቱ እብሪት የወጠረው ኮሎኔልም እንደ ሐራሪው ቡከን ጌቶቹ ወደሚያመቻቹለት የጉድ አገር መፈርጠጡ አይቀሬ ነው። ይሄኔ ነው ከላይ ለመጠቆም የመከርኳቸው የቀበሮ ባህታውያን ድሉን ሊነጥቁ ለዲሞክራሲ ለኢትዮጵያ አንድነትና ለዜጎቿ እኩልነት የቆሙ መስለው በሰንደቋ ሸብርቀው መርሆን በተረዳ ሳይሆን በስሜት የሚነግደውን ተጠቅመው ባዲስ ዘዴ አሮጌውን የሚታደጉት። በመሆኑም ስብከትን ሳይሆን ተግባርን ሐሳዊ ሐዋርያንን ባዮችን ሳይሆን በደርግ በወያኔውና በኦሮሞማው ድቅድቅ ጨለማ ከወገናቸው ጎን ያልተለዩ መከራና እንግልት ተቋቁመው ትግሉን የቀጠሉ ታሪካቸው ያልቆሸሸ ትላንትም ሆነ ዛሬ ከሀገር ጠላት ያልወገኑ በኢትዮጵያ ሉዓላዊነት የማይደራደሩ በዜጎች ሰብአዊና ዲሞክራሲያዊ መብት በእኩልነት ላይ በተመሰረተ የኢትዮጵያ አንድነት በሚያምኑ የሚመራ ሁሉን አሳታፊ የሽግግር መንግስት ምስረታ ላይ ጽኑ እምነት ያላቸው ዜጎች ሊሆኑ ይገባል። በዘረኛው የኦሮሞማ አገዛዝ የተገፉ ኢትዮጵያውያን ሁሉ ከፋኖ የአማራ ህዝባዊ ኃይል ጎን ይቆሙ። ባገዛዙ እምነት ነጻነት ተነፍገው ተቃውሞ ያካሄዱ ካሉ ሙስሊም ወገኖቻችንና ኦርቶዶክስ ተዋህዶ አማኞች ጋር በጋራ ይቆሙ። የደብረ ማርቆስ ህዝብ ያካሄደ ያለውን ተቃውሞ እንቅስቃሴ በሌሎች ከተሞችም ይከታተል። ድል ለኢትዮጵያ ህዝብ፣ ሞት ለዘረኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ።
ሰላም እንደምን ሰንብታችኋል? አንገት ደፊውም አንገት አስደፊውም ባዕድን ብልጽግና ነው። የአማራ ህዝብ መሪዎች ቀውስ እየማሰነ ያለው በመንደላት ፖለቲካ ተወልደው ባደጉና የወጡበትን ህዝብ መበቀል በሚፈልጉ ባዕድናዊ ብልጽግናዎች ነው። አማራን የሚያህል ታላቅና ትልቅ ህዝብ ወክለው ሽንፈትንና አንገት መድፋትን የተለማመዱት ባዕድናውያን ብልጽግናዎች ናቸው። ለመጡ ለሄዱት አዛዦቻቸው መገዛትና መታዘዝን የተለማመዱት አንገት ደፊዎች፣ ተሸናፊዎችና ተላላኪዎች የባዕድን ብልጽግና ውራጆች ናቸው። በኢትዮጵያ ፖለቲካ አንገት መድፋትን እንደ ባዕድን ብልጽግና ያሳየ ያስመሰከረ ተሸናፊ ኑሮ የማያውቅም። ትላንት በወያኔ ፊት የተንበረከከው የባዕድን ጉልበት ዛሬም በነ ኮሎኔል አብይ አህመድ ብልጽግና ፊት አንገቱን ደፋል። አንገት መድፋቱ ብቻ ሳይሆን ተለውጧል። ያቂዎችን ይመልሳል ብሎ እድል የሰጠው አማራ አንገት ለማስደፋት እየሰራ ያለው ባዕድናዊ ብልጽግና ነው። ዛሬ ያማራዝ ከያለበት እየተሳደደ እየተገደለና እየተፈናቀለ አንገት የደፈው በነደመቀ መኮንን ስበብ ባዕድን ብልጽግና ነው። ያማራዝ መንቀሳቀስ ሲሆን ሰርቶ መብላት በእሳት አግዶ እየተሳደደ ያለው በነተመስገን ጥሩነ ይልቃል ከፋንና በቀጥረኞች ስብስብ ባዕድን ብልጽግና ነው። ያማራዝ በጅምላ እየተሳደደ የሀገሪቱን እስር ቤቶች የሞላው በቅጥረኞቹ በነመላኩ አለበልና ብናልፍ አንዱ ዓለም ባዕድን ብልጽግና ነው። ያማራ አርሶ አደር በምርጥ ዘርና ማዳበሪያ እጦት አንገት የደፋው በእናንተ አንገት ደፊ ተላላኪዎች እንጂ ህመሙን ታመው በህይወታቸው በቆረጡ ልጆች አይደለም። ያማራዝ አንገት እንዲደፋ እንቅልፍ ያጣችሁት እናንተው አንገት ደፊዎቹ የባዕድን ብልጽግናና አብን የስልጣን ህልውና ጥገኞች ነው። የአማራዝ ጥላቶች ዘበኛ ይሆናችሁ። የአማራ ጥላቶች ከመንገዳችን ዞር ትሉ ዘንድ የግዴታ ዘመን መጥቷል። ከዚህ ፋሽስታ አገዛዝ ጋር ተለጥፎ ርጥባን በማሳደድ ላይ የሚገኘው የብልጽግናና አብን ጥገኛ በሙሉ ይወቀው። ፍጻሜያችሁ ከስራቱ ጋር ነው ሲል እንዳልካቸው ከባህር ዳር መልእክቱን ቋጭቷል።
ይድረስ ውድ ፍኖተ ዲሞክራሲ የኢሃፓ ራዲዮ አስተናጋጆችና የዘውትር አርብ የሚተላለፉን የደብዳቤዎች አምድ አድማጮች በሙሉ፣ ውድ አድማጮች ሆይ እንግዲህ በረጅሙ ታሪካችን ሁሉም ለሁሉም የምትመች ዲሞክራሲያዊት ኢትዮጵያን መሰረታለን እያልን በስልጣን በሰከሩ መሪዎች አያሌ ዜጎች በዲሞክራሲ አልቀዋል። ሰላም ሲሉ በተቃራኒው በጦርነት ተማግደዋል። አብረን እንኑር አጣሞ እንደ ከፍት በአጥር ለይቶ ሲፈልጉ በከበባ እንዲገዳደል አመቻችቷል። ኢትዮጵያ አገሬ እንዳይድ በክልሉ ሉጋም ተሸብቧል። ባጭሩ እንደ እንስሳ ሲነዱት ህዝቡ መንግስት መስሎት ከለማዳ እንስሳት በላይ እንደ ፋሲካ በግ ህዝቡ በዚህ ሰዓት እስከዛሬ ድረስ መንግስት መስሎ በነጻ ተነጥቷል። እንግዲህ ዘረኛ ስርዓቱ የብሄር ስለሆነ ገዢዎቹም ወደ ስልጣን ላይ የመጡትም ይህንን ጭለማ ዘረኛ ስርዓት ተጠቅመው እስከሆነ ድረስ የሚወርዱትም ያው በሻንገቱ ዘፈን ሳይሆን በተባበረ ኃይልና ጉልበት ብቻ ይሆናል። እንግዲህ አጭበርብሮ ወደ ስልጣን እንደመጡ ሁሉ ተሸንፈናል ወይም አልቻልንም ብለው ስለማይወርዱ ተወግረውና ተማግደው ማንቁርታቸው ተይዞ ወደማይመለሱበት መሸኘት የግድ ነው። ታዲያ ሁሉ የሚሆነው ሁላችንም ከአንድነት ኃይሎች ጎን ስንቆም ብቻ ይሆናል። ከዚህ ውጪ በድርድር የሚመጣ መፍትሄ ያለ አይመስለኝም። እንግዲህ በኋላ እንደምናየው ከሆነ ነገሮች ሁሉ በአሁኑ ጊዜ ግልጽ በሆነ መንገድ በንጹህ አእምሮ ስንመለከት እየታያለው እርስ በርሱ የተጣላ ህዝብ ሳይሆን ለጥቂት ቡድኖችና ለምዕራባውያን አጀንዳ ለማስፈጸም ሲል ህዝቡ የለያየው ይህ መርዱፋ የሆነ መንግስት ይሆን ታዲያ ይሄን ሁሉ በደልና ደባ ይፈጸመው መሪ እንደ መሪ የሚሸከም ህዝባዊ ተከሻ ከእንግዲህ በኋላ ሊኖር አይገባም ብላለው። መቼስ ይህን ሰቆቃ የተመለከተ ሰው ዘር በሚሉት አዙሪት ተይዞ አእምሮ የታወረ ካልሆነ በስተቀር አንድ ኢትዮጵያዊ ሆነ ዜጋ አብይን መሪ ብሎ የሚደግፍ ካለ በቁመናው የሞተ ሬሳ ነው ማለት ይቻላል። ታዲያ ይህን ተራ ልህኛ እኔ ያልኩት ካልተፈጸመ ሞቼ እገኛለሁ ብሎ በጥላቻ በተፈከለ አእምሮ ወደ መራው እየኳተነ ያለው ሩቅ መንገድ ስንመለከት ጉዞ ወደ መመለሻ የሌለው ሲኦል ብቻ የሚወስድ ትኬት የቆረጠ ቆራጥ ዘረኛ ሰው መሆኑን ያሳያል እንጂ እሱ ዛሬ ራሱን የአገር መሪ ቆጥሮ እየዘለለ መሬቱ ጠቦት ወጥ ቢረግጥም ነፍሱ ቶሎ አልወጣ ብላ ተሰሸሸች ይመስለኛል። አሁን ደግሞ የኦሮሞን ገንፎ ረጋግጧል። ሰውየው መቼስ ጨርቁን ያልጣለ እብድ በመሆኑ በሁሉም ረገድ ህዝቡ እንደ ሰንሰለት ያስተሳሰሩ ሃይማኖትና ባህል የመሳሰሉትን እየነካካ የሁለቱም ብሔሮች መገናኛ ሰንሰለት የበጠሰ መስሎት እየሞኘ ይበልጥ አጠናክሮ የራሱን እድሜ ይበልጥ ያሳጠረ መሆኑን ያልገባው ይሆናል። እዚህ ላይ እግዚአብሔር ስራ ላይ መሆኑን ልንገነዘብ ይገባል። አልፎም ሰያሰኛል ምክንያቱም ከእንግዲህ ወዲህ እሱ ኢትዮጵያና ህዝቧን መሪ ሆኖ እንደማይመራት በሰራቸው ስራዎች አንጻር በሚገባ ገብቶታል። ብቻ ከጠፋ አይቀራት ፍቺል ጥፋ ነው እንጂ ከእንግዲህ እውነት ኢትዮጵያ ቀርቶ የውሸት ኢትዮጵያን ብርቁት ሆና ተሆናለች። መቼስ የሰው ልጅ እንደ አንዴ ከበዛም ሁለቴ ይሳሳታል። አጅሬ ግን አይኑ እያየ ረገጠው ወጥ ሳይደርቅ ገንፎ ጨምሮ መርገጡን ትርፉ ምኑ ላይ ይሆን? ነገሩ በቅሎ ገመዷን በጠሰች ሲሉ ሰዎች ሲያቀብጣት ገመዷን አሳጠረች ይላሉ። በተረፈ ግን ይህ ሰው የተነገን የጥፋት አጀንዳና የጠባቡ ኦነግን ግንጣላ አጀንዳ አንግቦ በማናለኝበት ትዕቢት ተወጥሮ የሚወስታቸው እርምጃዎች ዛሬ ህዝቡ ይህ ሰውዬ ማን ነው? ከኦሮሞ የተወለደ አይመስልም ወይም ከሌላ ዘር የተፈጠረም አይሆንም። እንግዲህ እንዲህ አይነት አረመኔ ከኢትዮጵያ ምድር አይሆንምና ይጣራል የሚሉ ዜጎች ብዙ ናቸውና ይዘረኛ ሰው ከጀርባው ያዘላቸው ኦነግና ተነግ ብቻ አይደሉምና ጉዳዩ ተጣርቶ ሰውየው ስልጣን ይወርድልን ባይው ህዝብ ቁጥር ከጥቂት ሰይጣኖች በስተቀር ዛሬ ሁሉም ነው። እንግዲህ ከእንግዲህ በኋላ በጎሳ ቁጥር ብዛት የሚመረጡ መሪዎች ለጊዜው በጊዜያዊ ህዝባዊ መንግስት ይተኩ። እንዲህም የክልል የዘር ፖለቲከኞች አመራር እዚህ ላይ ያክትም፣ የጎሳ ፖለቲካም በአብይ ብልጽግና ላይ ይቁም። አሁን እየተደረገ ያለው ትግል ምንም እንኳን መራራና ዋጋ አስከፋ ቢሆንም መሪ በትግል መሃል በመብታችን ይመረጥ ዘንድ እንታገል። ከዛ በኋላ ህዝቡ መሪውን በካርድ ይምረጥ። እስኪ ዘንድሮስ ዴሞክራሲን በአይናችን ለማየት እንታገል። አንድ ቀንም ቢሆን ህዝቡን ከዴሞክራሲ ጋር እናስተዋውቅ፣ እንበርታ። እስኪ በትግላችን ከዘረኝነት ስርዓት እንላቀቅ። በፖለቲካ መሃይምነት ራሱን በዘር ገመድ ጠልፎ የጣለውን ሹመኛ በአንድነት ክንዳችን እናስወግድ። ይህንን ሰይጣናዊ ትዕይቱን እናስተንፍስ። የነቁ ኢህአፓዎች ጎሰኝነትና ብሔረተኝነት የአገርም ሆነ ለዲሞክራሲ አሳር ጠንቅ ነው ብለው ደግሞ ቢያስጠነቅቁም በንቀት ጆሮ ሰምተን ነው ዛሬ ማን ወጣው ጸጸት ውስጥ ወድቀናል። የስልጣን ሸኞች ጎሰኞችና የዓለም አቀፍ የኢትዮጵያ ጠላቶች ኢህአፓን እያጥላሉ እንዳንከተልና እንዳንሰማ እንቅፋት ባይሆኑ ኖሮ የኢህአፓ መንገድ ተከትለን ቢሆን ኖሮ አገራችን ይህን ያህል ምስቅልቅል ዛሬ አትወጣም ነበር። ያም ሆነ ስለሆነ ጸጸቱ ብዙ ቢሆንም አሁን ግን ይችን ሀገር ለማዳን ያለው መንገድ አንድና አንድ ብቻ ነው። እሱም እንደ ሰው አርጅቷል የማይባለው ግሙን ካልመጣ በስተቀር ከትውልድ እስከ ትውልድ ሲወሳ የሚኖረው ሁሉን አቀፍ ጊዜያዊ ዲሞክራሲያዊ የሽግግር መንግስት መፈክር ነው። እንግዲህ ይህ መፈክር የትናንትና ፖለቲከኞች ሳይሆኑ ስሙን ላለመጥራት የዚህ ትውልድ እያሉ ብዙዎቹ የሚሽኮረሙበት መሬት ወድቆ የማይሰበረው የኢህአፓ መፈክር ነው። እንግዲህ ይህንን መፈክር የኢህአፓ ጠላቶች ኢህአፓ በሌለበት እንደራሳቸው አድርገው ለመጠቀም ሽር ጉድ ሲሉም እያየን ነው። እንግዲህ በለመዱት መንገድ ለራሳቸው እንዲመች አድርገው ካልቀረጹት በስተቀር መፈክሩን በትክክል ከሰሩበት እሰዬ እንጂ ብዙም ተቃውሞ አይኖርም ብዬ ገምታለሁ። ነገር ግን በሽግግሩ ላይ ባለቤቱ ይኑርበት አይኖርበት ገና ቆይተን የምንሰማውም ይሆናል። እንግዲህ እና አጅሬ የቀራቸው ምርጫ ቢኖር ይህ ብቻ ይመስለኛል። እንግዲህ ሌላ መፍትሄ ከየትም ሊያመጡ አይችሉም። መንገዶቹ ሁሉ ለዋሾች ዝግ ነው። ውሸት ሲፋጠጥ ከእውነት ዘንድሮስ ማምለጫ የለውም። ወዮላቸው የአማራ ባንዳዎች፣ ሌላውስ ሌላ ነው። ይብላኝ ለእናንተ ግድ የለም። እናንተ አማራ ሆናችሁ ብትቀሩ ኖሮ ሆዴድም ሆነው ያኔ ይህን ያህል አማራ ህዝብን አይደፍሩም ነበር። ከእንግዲህ ከታች ተራ ተቋም እስከ ክልሉ መሪዎች አናርፍም ብላችኋል፣ እስኪ ነገን ጠብቁን ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
በኢያፓ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ሰራተኞች በሙሉ ሰላምና ጤና ለሁላችሁም ይሁን። ውድ ወገኖቼ የዛሬ አስተያየት ህዝብ በመግደል ላይ የሚገኘውን መከላከያ ተብዬ የኦነግና የኦሮሚያ ልዩ ኃይል ሰራዊትን ህዝቡ ቆርጦ መታገል ይገባዋል የሚል ይሆናል። ፋሽስቱና አምባገነኑ አብይና አገዛዙ በአማራ ወገን ህዝባችን ላይ የዘር ማጥፋት ወንጀል በማካሄድ ላይ ይገኛል። ይህን ግፍ እየፈጸሙ ያሉ ታማኞች እንዲሆኑ ኦሮሞ ብቻ በመመረጣቸው ከ33 በላይ ጀነራሎችና የመከላከያ ሰራዊት ልብስ በለበሱ የዘረኛውና ህዝብ ጠል በሆነው የኦነግ ሰራዊት አማካኝነት ነው። የሀገር ሰራዊት የተባለው በኦነግ ሰራዊት እየተተካ ነው። ከውስጣቸው ለህዝብ የሚያስቡት በሰራዊቱ ፊት እየተገደሉ ይገኛሉ። ሌሎች በአፋር በረሃዎችና በተለያዩ እስር ቤቶች ከፍተኛ ሰቆቃ በመቀበል ላይ ናቸው። የቀሩት በተረኛው ብርሃኑ ጁላ እየተመራ ህዝብ ግፍ እየፈጸመና የእምነት ቦታቸውን በማቃጠል ላይ ነው። ይህ ደግሞ ዘር ማጥፋትና የጦር ወንጀል ነው። ይህ በእንዲህ እንዳለ አብይና አገዛዙ በአዲስ አበባ የተለያዩ ቦታዎች መስጊዶችን ከማፍረሳቸውም ሌላ አንዋር መስጊድን ደፍረው የእምነት ተከታዮችን ገድለው ለመከላከያ ሰራዊቱ ድጋፍ ሰልፍ ውጡ በማለት ህዝብን አስገድደው ግንቦት 20 ዘረኛው ወያኔ ኢትዮጵያን ጨለማ ውስጥ የከተተበትን ቀን አክብረዋል። በዚህም የወያኔ ውላጅና ተላላኪው አብይ ታማኝነቱን ለፈጣሪው ገልጿል። የትም አይደርሱም፣ በህዝብ ክንድ ይደቆሳሉ። በተለይም በደቡብ ባንዳንድ ቦታዎች በግዳጅ በወጡበት ሰልፍ ላይ ህዝብን በዘር ለይቶ የሚገለው በውድቅ ሌሊት ቤት የሚያፈርሰውና የሚያፈናቅለው ቤቶቹን ለራሱ የሚወስደው በኑሮ ውድነት ህዝብን በችጋር የሚቀጣው የህዝብና የዝውውር እንዳይደረግ መንገድ የሚዘጋውና ዋጋ የማያንረው በህዝብ ላይ ተዘርዝሮ የማያግፍ ፈጻሚው ማዳበሪያና ምርጥ ዘር አካባቢዎችን ለይቶ ለገበሬዎች የሚሰጠው ከሰጠም ለኦሮሚያ በቅናሽ ለአማራና ለሌሎች ከፍተኛ ዋጋ በመሸጥ ህዝብን በችጋር ለማስተቃየት የረጅም ጊዜ እቅድ ያላቸው ጽንፈኞቹ አብይና አገዛዙ እንጂ ሆን ተብሎ በጥላቻ ህልውናው እንዲጠፋ ግፍ የሚፈጸምበት የአማራ ህዝብ አይደለም በማለት ተቃውሞ አሰምተዋል። አብይና አገዛዙ በህዝብ የማይወደዱ ምሽጉን በሆዳም ካድሬዎችና በመከላከያ ሰራዊቱ ያደረጉ ናቸው። ይህን ምሽግ ለመስበር አንድ መከላከያ ሰራዊቱ ዋና ግዳጁ የአገሪቱን ዳር ድንበር በመጠበቅ ህዝብ በሰላም እንዲኖር ማድረግ ነው። አሁን እያደረገ ያለው በተረኞቹ በነ ብርሃኑ ጁላ እየተመራ የአገሪቱን ዳር ድንበር በሰሜንና ደቡብ ሱዳን አስደፍሮ የአብይ ጠባቂ ሆኖ የአማራን ህዝብ እየገደለ ነው። ሰራዊቱ ይህን ወንጀል አቁሞ ከአማራ ክልል ወጥቶ የመሳሪያውን አፈሙዝ ህዝብን እየገደለ ባለው ባብይና አገዛዙ ላይ ማድረግ አለበት። ህዝብ ለሰራዊቱ የሚያስፈልገውን ሁሉንም እቃዎች፣ የጦር መሳሪያውን፣ ልብሱን፣ ደሞዙን ለአገዛዙ የሚከፍለው ግብር የሚሸፈን መሆኑንና ምሽጉ አለኝታና መከታ መሆኑን መገንዘቡ ተገቢ ነው። ከህዝብ ተጠልቶና ህዝብን እየፈጁ የትም መሄድ አይቻልም። ህዝብ ኃይል ነው። ወታደሮች ቆም ብላችሁ ለራሳችሁ ስትሉ አስቡ። ሁለት የችግሩን ገፈት ቀማሽ የሆነው የአማራ ህዝብ ለአገዛዙ እረፍት ሳይሰጥ ሳይከፋፈል ቆርጦ መታገል። ሶስት የኦሮሞው ዘረኛ አገዛዝ አገር ህዝብና እምነት አጥፊ የውጭ የኢትዮጵያ ጠላቶች ተላላኪ መሆኑን በመረዳት በሽማግሌዎች አማካይነት ከፋኖ ጋር አስታርቁን የሚለውን አለመቀበል፣ አብይ ውሸታም ሽማግሌዎች ናቸው ብሎ የሚልካቸውም ውሸታሞችና በገንዘብ የተገዙ የአገዛዙ ደጋፊዎች መሆናቸውን መገንዘብ። ሽምግልና ድሮ በደጉ ጊዜ ቀርቷል። ያውኖቹ ብዙዎቹ ገንዘብ ተቀብለው የሐሰት ፍርድ መስጠትን ከስርዓቱ የለመዱ ናቸው። መስተንቀቅ ያስፈልጋል። አራት የአማራ ህዝብ የአማራ ብልጽግናን ቆርጦ መታገሉ ለድሉ ወሳኝ ነው። ያብይ ሌላኛው ምሽግ እነሱ ናቸው። ትናንት ለወያኔ ዛሬ ለብልጽግና ለሆድና ለስልጣን እና ለተለያዩ ፍርፋሪዎች አድረው ፋኖ ያማራ ልዩ ኃይል አባላትንና ሌሎች የህዝብ ወገን የሆኑትን በመግደልና በማስገደል በማሳሰር ያሉበትን ቦታ በማሳየት በመጠቆምና ሌሎች መረጃዎችን ለጠላት አገልግሎት እየሰጡ ያሉት እነሱ ናቸው። ቀድሚያ አርምጃ በእነሱ መውሰድ ያስፈልጋል። ተመክረው የማይመለሱ ጉዶች ናቸው። አምስት ከአማራ ክልል ውጭ ያሉ ኢትዮጵያዊ የራሱ ህዝብ እየጨፈጨፈ ላለው ሰራዊትን አለመደገፍ፣ በጦር ሜዳ ያሉ ልጆችን በህዝብ ላይ እንዳይተኩሱ መምከር፣ ነፍሱን ወደ ፋኖና ወደ አማራ ህዝብ በመሄድ እንዲያተርፍ መንገር፣ ከነሱ ጋር የኢትዮጵያ ህዝብ ከአብይ የዘር መድሎ አገዛዝ ነጻ ለማድረግ እንዲታገሉ መምከር፣ ለአዲስ ጦርነት ምልመላ ላይ እንዳይሳተፉ መከልከል። አሁን ጦሩን እየመሩ ያሉት የጦር መሪዎች ዘረኞችና ለኢትዮጵያ ህዝብም ሆነ ለኢትዮጵያ መከላከያ ሰራዊት ጠላቶችና ኢትዮጵያን እናፈርሳለን ባዮች መሆናቸውን ማሳወቅ። ስድስት ማዳበሪያ ምርጥ ዘር ለማግኘት የምግብ አቅርቦትና ዋስትናን ለማረጋጋት ሰብአዊና ዲሞክራሲያዊ መብቶችን ለማስከበር በየቦታው ትግል ማካሄድ፣ ገበሬዎች የሚያደርጉትን ትግል መደገፍ፣ አገዛዙን ማስጨነቅ፣ ኃይሉን መከፋፈል። ሰባት ህዝቡ ባጠቃላይ ያብይን ተረኛ ጨቋኝ መንግስት ለመገላገልና መሰረታዊ ለውጥ ለማምጣት ጊዜያዊ ህዝባዊ መንግስት ለማቋቋም ቆርጠን መታገል ይኖርብናል። መከላከያ ሰራዊት ህዝብ ላይ አንተኩስም በሉ። የኢትዮጵያ ህዝብ አቸናፊ ነው። ድል ለአማራ ህዝብ። አብይና አገዛዙ ይውደም ሲሉ መምህር ዳዊት ሱጌቦ ከዝዋይ መልእክታቸውን
ሰላም ጤና ይስጥልን እንደምን አላችሁ? ሀገርና መንግስት አልባው የአማራ ህዝብ በኮሎኔል አብይ አህመድ በጎጃም በጎንደር በወሎና በሸዋ ካሰማራው የኦነግ አንበጣ ሰራዊት የጅምላ ልቂት ራስን ለመከላከል መነሳት አለበት። ይህ ጸረ ህዝብ ቡድን ዛሬም አማራውን ለማንበርከክ እንቅልፍ ብሎ ነገር የለውም። የአማራ ህዝብ ትንሽም ትልቅ ወንድ ሴት ሳይል በመነሳት የያዘው መሳሪያ ወሎ አገዛዙን ከነግብር አባሮቹ ለማስወገድ ቆርጦ መንቀሳቀስ አለበት። የመከላከያ ሰብየውን የደንብ ልብስ አልብሶ የላከው የኦነግ ሰራዊት አራቱንም የአማራ ግዛቶች ጨፍጭፎ ከምድረገጽ ተኳሽና አላሚ ነፍጠኛን ለማጥፋት በሚል በዘመተ በርካታ ዘመናትን አስቆጥሯል። ኮሎኔል አብይ አህመድ በኦሮሞ ውስጥ የሚኖረውን ኦሮሞ ያልሆኑ ነገዶችን ለመጨፍጨፍ እስካፍንጮ አስታጥቆ በመሮ ደሪባ አበጋዝነት ሲያንቀሳቅሰው የኖረውን የኦነግ አረመኔያን በጣ ሰራዊት አሁን ደግሞ የመከላከያ ሰብየውን የደንብ ልብስ አልብሶ የሰሜኑን የአማራ አራቱንም ግዛቶች ለመጨፍጨፍ ቆርጦ ተነስቷል። አማራ በሚባለው ውስጥ የሚኖረውን አማራ ለመበቀል አመች ጊዜ አሁን መሆኑን ኦነጋውያኑ በቤተ መንግስት ባካሄዱት ዱለታ ከተስማሙ በኋላ መሆኑም ግልጽ ነው። ታላላቅ ነገስታት የወጡበት ታላቁ ቤተ መንግስት ዛሬ የጠባቦችና የተገንጣዮች ቤት ሆኖ የነሱ መቀለጃና የተለያየ ጸረ ህዝባዊና ኢትዮጵያን የማፈራረስ ሴራቸውን የሚመክሩበት ሆኖ አስቆጣል። ባጭሩ አማራው በየመንደሩ በየሰፈሩ በየቀበሌውና በየወረዳው አገዛዙ አማራውን ሊበቀል የመከላከያ ሰራዊት የደንብ ልብስ አልብሶ ጨፍጫፊ ኦነግ ሰራዊትና መንገድ መሪ የሆነውን ነውረኛውን ባዕድንን ማቆሚያ እንዲያጣ በማድረግና የየራሱን አካባቢ የኦነግ አረመናዊ ሰራዊት ወረራና ከነውረኛው ባዕድን አገዛዝ ነጻ በማውጣት አካባቢውን ማስተዳደር መጀመር ይኖርበታል። በአገዛዙ የሚመረው የኦነግ ጨፍጫፊ ሰራዊት በጎጃም ደብረ ኤልያስ ብሔረ ብጧን አጼ መልካ ስላሴ አንድነት ገዳም ላይ ባካሄደው የሞርተር ሩምታ የተጨፈጨፉት ዛሬም አስከሬናቸው አልተነሳም። በሸዋ በጎንደር በወሎ የተለያዩ አካባቢዎች የንጹሃን አስከሬን ሜዳ ላይ ወድቋል። አገዛዙ አማራን ካላጠፋው በስተቀር አረስቴ መቀመጥ አልችልም ያለው ከወያኔ ጋራ በተስማማበት መንገድ አማራን መጀመሪያ ልዩ ኃይሉን አፍርሶ ዛሬ ከልዩ ኃይል ነጻ አድርጎ አካባቢውን ፋኖን ደግሞ እግር በእግር እየተከተለ ከመድረገጽ ለማጥፋት ቆርጦ ተነስቷል። መላው የአማራ ህዝብ ወንድ ሴት ትንሽ ትልቅ ሳትሉ እያንዳንዳችሁ ለህልውናችሁ መዝመት አለባችሁ። ይህንን ለማድረግ ደግሞ ሰሞን ብቻ በቂ ነው። መሳሪያ አለ፣ መሳሪያን ወሉ ለውጣ። መሳሪያ የለ ደግሞ ያለህን ሽጠህ መሳሪያ ግዛ ሲል መልእክቱን ያስተላለፈልን ደመላሽ ተደብረ ማርቆስ ነበር።
በማስከተል አመረስ ሳንዘነበ በቀለ ያልተነገረለት ሁኔታ በሚል በፌስቡክ ገጻቸው ላይ ያሳፈሩትን እናሰማለን። ለብዙ ኢትዮጵያውያን ግልጽ ሳይሆን የቆየው የኢሃፓ የመንግስት አመሰራረት ፍላጎትና የደርግና የመይሶን የመንግስት አወቃቀር ስልት መካከል ያለው የሰፋ ልዩነት ነው። ሁለቱ ድርጅቶች የግራ ፍልስፍና ተከታዮች መሆናቸው የሚቀበሉ ሰዎች ልዩነቶቻቸውን በቅጡ ያልተገነዘቡ ቢገነዘቡም ቆብ ያልሰጡ ናቸው። እንደ አብይ አህመድ ያሉ ሰዎች የሃፓና መይሶን ጠባቸው በቸና በሸ ፊደላት የተነሳ ነው ብለው ይደመድማሉ። ነገሩ ግን እንደዚህ አይደለም። የፓርቲው አመራሮች በተለያየ ወቅት ከፊደል በላይ የሚለያየን ፖለቲካዊ አለመጣጣም አለ ቢሉም ጆሮ ዳባ ልበስ ያሉ ግለሰቦች እየደጋገሙ የሚያሰሙት ያንኑ ነው። እውነቱ ሲነገር ግን ያለያያቸው ለኢትዮጵያ መንግስት ቀጣይ ህልውና በወቅቱ የወሰዱት እርምጃ ነው። የልዩነት ደርግንና መይሶንን በአንድ ጎራ ያቆመ ኢሃፓና ኢዲዩን በሌላ ጎራ ለትግል ያሰለፈ እንዲሆን ምክንያት ሆኗል። ለምን ኢሃፓ የግራ ፖለቲካ እምነቱን በኢትዮጵያ መንግስት አመሰራረት ላይ ለማዋል አልፈለገም? ምክንያቱ ግልጽ ነው። የኢትዮጵያ ህዝብ ለበርካታ ዘመናት በፊውዳል አወቃቀር ስር የቆየ በመሆኑና በሌላ በኩል ከፖለቲካ ፍልስፍና ውጭ በሀገር ወዳድነት ስሜት ፓርቲውን የተቀላቀሉም ስላሉ በአንድ ወጥ እምነት ብቻ ለሽግግር መነሳሳት የእርስ በርስ ሽኩቻን ይጋብዛል ብሎ በማሰቡ ነው። ስለዚህ ድርጅቱ አስፈላጊ ነው ብሎ ያመነው በወቅቱ የነበሩትን ህዝባዊ ማህበራት በሙሉ ማለትም የሴቶች ማህበር፣ የተማሪዎች፣ ወታደሮች፣ የመምህራን፣ የሰራተኞች በአጠቃላይ ተደራጅተው የነበሩ የማህበረሰብ ክፍሎችን ያቀፈ በተጨማሪም የእምነት አባቶችን፣ የአገር ሽማግሌዎችን፣ የገበሬ ተወካዮችን፣ ሌላውንም ሁሉ ያካተተ ህዝባዊ ስብሰባ ተደርጎ ጊዜያዊ የሽግግር መንግስት አስቀድሞ መመስረት ጥርጊያ መንገዱን ያሳምራል። ይህ አይነት ውይይት ህዝባዊ የሆነ መንግስትን መመስረት ስለሚያስችል አለመግባባትን ስለሚያስቀር አማራጭ የለውም። ከዚህ ውጭ የሚደረግ የመንግስት መስረታ ወደ አምባገነናዊ ስርዓት የሚወስድ መሆኑ ጥርጥር የለውም። ከዚህ ሌላ ዴሞክራሲያዊ የሆነ አጀማመር ያለው ሽግግር ዴሞክራሲያዊ የሆነ መንግስት ለመመስረት ያስችላል ብሎ በማመኑ ይህ እንዳይሆን የሚፈልጉ አካላት የመንግስትን ጉልበት ተጠቅመው ጭፍጨፋ አካሄዱ። በዚህም አገሪቱ ልትተካቸው የማትችልበት ደረጃ ላይ እንድትደርስ ምክንያት ሆነ። ይህ ሀቅ ዛሬ የምንገኝበትን ሁኔታ ይመሰክራል። ደርግና መይሶን ያዋጣናል ብለው በርግጫና በጥጫ ለማሳመን የሞከሩበት መንገድ እንደማይሆን ለመረዳት አሁንም አልተቻለ። ለአብይ አህመድ አገዛዝ አማራጩ ጊዜያዊ የሽግግር መንግስት መመስረት ብቻ ነው ተብሎ ቢነገረውም አልቀበል በማለቱ ከዛሬ ላይ ሆነን ስናየው አላማውን ይጸረርበት ስለነበር ነው። መከራው የተረፈው የኢትዮጵያ ህዝብ ግን ያን ጊዜ ለዲሞክራሲ ስርዓት እውን መሆን ባንድነት ታግሎ ሊመሰርተው የሚችለውን ነገር በየዋህነቱ ተዋስቶ ለዚህ በቅቷል። የኢሃፓ ቀድመ ማስጠንቀቂያና ትግል ይህን ያገናዘበ ነበር። ህዝብ ይወስን ማለት ጥፋት አልነበረም። በህዝብ ፈቃድ ሳይሆን በህዝብ ላይ የግልን አስተሳሰብ እንጫል ማለት ጎጂ መሆኑ ትምህርት ተገኝቶ ቢሆን ኑሮ ዛሬም እኔን ካልተከተላችሁ የምለውን ካልተቀበላችሁ በሚሉ አምባገነኖች አገዛዝ ቀንበር ስር ባልወደቀን ነበር። የኢሃፓ ወጣቶች የወደቁለት ዓላማ ይህን ለማስወገድ ነው። የተሰውት በቃላት ትርጉም ሳይሆን ከያዘው ጥልቅ ግንዛቤ የተነሳ ነው። የድርጅቱን መግለጫና አሰራር በሚመለከት አቶ ኢያሱ አለማየሁ ተደጋጋሚ ገለጻዎች በፍኖተ ዴሞክራሲ ሬዲዮ ላይ አድርገዋል። ያንን መመልከት ይቻላል። በኢሃፓ ላይ የሚደረጉ የስም ማጥፋት ዘመቻዎች እውነትነት የሌላቸው ናቸው። ኢሃፓ የኢትዮጵያዊነት ዋቢ ጠበቃ እንጂ የህዝብ ጠላት ሆኖ አያውቅም። አመረ ልሳን ዘነበ በቀለ።
ሰላም እንደምሰምታችኋል። የታፈነው ተጣራው ነፍስ ለህዝባችን አብሮነት በሚል በኢትዮጵያ ያሆናዊ ሁኔታን አስቸጋሪነት በሚገባ ማየት ግድ ነው። የጸጥታ፣ የኢኮኖሚና የሌብነት ችግሩ አጥንት ድረስ ዘልቆ ይሰማል። ይሄን ለመቆጣም ክብረት የተነጠረ አንድነትም ይጠይቃል። እና ወነሱ ታስኖ ወሰቱ አየር ያዘ አንዳንዱ ኦሮሞንና ኦሮሞነትን የችግሩ ባለቤት ሊያደርግ ሲሞክርም ይታያል። ወነሱም ፈርካጣ ጽንፈኛና አክራሪ የኦዴድ ዘዋሪ ተላላኪ አብራክሰብን የሚያፈናቅሉ ኦሮሞኛ ተናጋሪ ሊኖሩ ይችላሉ። ነገር ግን ሙሉውን የኦሮሞ ህብረተሰብ ይወክላል ማለት አይደለም። የሁጅምብር አዝውን ላልተገባ አልፋ መለካከት ያጋልጣል። አንዳንድ ኦሮሞና ኦሮሞነትን ካለየ በስተቀር እጅግ በጣም ከባድ የዘረኝነት አዙሪት ውስጥ ይገባል። ይህንን ታሪካዊ ስህተት ያመጣው ደግሞ ኦዲድና ግብራበሮቹ ብሎም አሁን እያለ የሌለው የብልጽግና ፓርቲ ነው። በአዲስ አበባ ሆስፒታሎች ምስኪኑን ኦሮሞ ሲታመም እንኳን ለመታከም ተቸግሯል። የሸራ ፖለቲካው መተባበር የሚገባቸውን አጣቀረዋል። አዝማሚው በጣም አደገኛ መሆኑን ማየት ይቻላል። ካሁን በእውነት ሊጠራ ግድ ይላል። ይህን ማድረግ ከባድ ዋጋ የሚያስከፍል ቢሆንም ከግለሰብ ህዝብ ይበልጣል። ለነገሩ ሁሉም የጉዳዩን አመጣጥ ያስታውሳል። ከዚህ ቀደም ፖለቲካ ቁማር እንደሆነ በግልጽ ተነግሮናል። ከኦሮሞ አንጻር ቁማሩ ሁለቱም ጉዳዮችን ያካትታል። አንደኛው ውስጣዊ አንድነትን መናድ ላይ አተኩሯል። ታላቁ ህዝብ በአካባቢው በሃይማኖት በጎሳ ተከፋፍሎ እንዲያንስ ታስቦ እየተሰራ ነው። ሰሞኑን በመስጊድ ፈረሳ ምክንያት የቱለማ ኦሮሞን ከሙስሊም ወንድሞቹ ጋር ለማጋጨት የተሰራው ሰንኮል ይታወሳል። በመዋቅር ስም በደቡብ ኦሮሞ የተፈጠረው ውዥንብር ወንድማማቾችን ነጣጥሎ ለማዳከም ከተሸረበው ሴራ የመነጨ ነው። እንደነት ተንኮል በዞን በወረዳ በቀበሌና በጎጥ ደረጃም ተተግብሯል። ለማንኛውም ሲራው በተደጋጋሚ ተሞክሮ እንደከሸፈ ቁማርተኛውም ያውቃል። ህዝቡ ከሲራኛው ቀድሟል። ኦሮሞን በወንድሞቹ ዘንድ ተማስተላስ የተወጠነው ሁለተኛው ቁማር ግን አደገኛነቱ እጅግ ያሳስባል። በአንድ በኩል ከማንም በላይ በመከራ አሳት እየተቃጠለ ያለው ንጹህ ህዝብ የተለየ ተጠቃሚ ለማስመሰል የሐሰት ሪፖርት ካድሬዎች ሲያቀርቡ ይደመጣል። የፎቶና የቪዲዮ ድራማም ይሰራሉ። በህዝብ ውስጥ ለመደበቅ ተቀባይነት ለማግኘት ሲደጋጡ ይደመጣል። በሌላ በኩል ደግሞ አሳፋሪ ተግባራት ተፈጽሞ በኦሮሞነት ካባ ይፎክራሉ። በሃይማኖትና ብሔር በአደባባይ ይዘለፋል። ያለ ፍርሃት ፖለቲካ በማስተላለፍ የታጀበ ቁማር ነው ይባላል። ቁማሩን የሚጫወቱትም ኦሮሞ ተብሎ እንደሆነ ይመስላል። ጨዋታውን ለማሳመር በቁማርተኛው ስብዕና ፈጽሞ የሌለው ኦሮሞማ በየመድረኩ ይደጋገማል። በዘመድ አዝማድ ተደራጅቶ ሀገር ይጋጥና በተጎጂው ህዝብ ስም ለመሸፈን ይሞከራል። በህዝቡ ዘላቂ ኪሳራ ሸረኛና ዘራፊ ጊዜያዊ ርካሽ ጥቅሙን ያካብታል። ህዝቡ ግን በአንደኛው መቶ ክፍለ ዘመን በረሃብ ሲሞት ሁሉም አይቷል። የሌሎችን እርዳታ እንኳን እንዳያገኝ ለገጽታ ጥራት ተብሎ መከራ ይደብቃል። በአጋጣሚ የህዝቡን መከራ ከተሰማ መልሶ ለመሸፈን ዶክመንታሪ ይሰራል። አሁን በኦሮሞ ስለ ህዝቡ ሞትና መፈናቀል መረጃ ማግኘት ከሰማይ ይረቃል። የአካባቢው ህዝብ በኢህአዴግ ዘመን የነበረውን የህዝብ ነጻነትን እንኳን አጥቷል። በሌቦች ውሳኔ ምርቱን ከገበያ ዋጋ በታች ለቁማርተኛውና ለደላሎቹ ለመሸጥ ይገደዳል። ማህበራዊ ግልጋሎት ከናካቴው ፈርስቷል። በሀገር ደረጃ 3% የነበረው የ12ኛ ክፍል ፈተና ውጤት እንኳን በኦሮሞ 2% ብቻ እንደነበር ልብ ይሏል። በተለያዩ ቦታ ሰው በዘፈቀደ ይገደላል። የከረዩ አባገዳ ከ14 ባለሟሎቹ ጋር ተረሽኖ ፍትህ ተነፍቷል። ኢትዮጵያ በውሳኔ የቆመው የስቃይ ምርመራ በኦሮሞ ብቻ ቀርቷል። ዛሬም እንደ ትላንቱ ዜጎችን በምርመራ ስም ማኮላሸትም ቀጥሏል። ነገር ግን የህዝብ ፍላጎትና የቁማርተኛ ጥቅም ለየቅን ነው። ሌብነት እንደ ሀገርም ከባድ ጉዳት ማስከተሉ በፓርላማ ሳይቀር ተደጋግሞ ተነስቷል። ነገር ግን አፋዊና ውሸት ነው። ህገ መንግስቱን በመቃረን መሬት የሌባና የደላላ መሆኑን ሰምተናል። ኦሮሞ ደግሞ ከማንም በላይ የሌብነት ሰለባም ሆኗል። አብዛኛው የተዘረፈው መሬት የኦሮሞ አርሶ አደር መሆኑም ይታወቃል። ኦሮሞ ሀብት ንብረቱ ብቻ ሳይሆን ማንነቱ ጭምር ተሰርቋል። ኦህዴድ የፈቀደለት ካድሮቹን የሚወድ ካድሮቹ የሚወዱት ነጋዴ ከተገኘ ብቻ የፈለገውን መሬት በፈለገው ገንዘብ እንዲገዛ ይፈቀድለታል። ዋሲ ጠይቁት ወታት የሚሰጥ የዋው ህዝብ ገሲና አፈናቃይ እንዲመስል ማድረጎታል። ከነባራዊ ትርክት አንጻር ይህ እውነት ለማመን ሊቸግርም ይችላል። ግና መራራ ሀቁን መግለጽ አሁን ግድ ይላል። የቁማርተኛ ሌባ ወንጀል ፈጽሞ ኦሮሞን አይመለከትም። በመሰረቱ ሌባ ሆድ እንጂ ብሔር ሃይማኖት ወይም ሰፈር የለውም። ትውልድ የትም ቢሆን ሌባ ከሌባ አይለይም። ኦሮሞነት፣ አማራነት ወይም ትግራይነት ከፋቱን አይለውጥም። እውነቱን ለመናገር ግን አቃፊ ኦሮሞ ህዝብ የወንድሞቹ ደስታና ሀዘን ተጋሪ እንጂ ለቁማርተኛ ሌቦች ወንጀል አባሪ አይደለም። ዛሬም ገዳይ ደማፍሳሽ የሆኑ በመካከሎች አቅፎ የያዛቸውን ጸረዝ ቡድኖች አንፈልጋቸውም ውጡልን ሊል ይገባል። ለህዝቦች አንድነት ሲባል የታፈነው ጠጣር እውነት ሊገለጽ ይገባል። ቁማርተኛ ሌቦች በህዝብ ኪሳራ ለመጠቀም ኦሮሞን ልዩ ተጠቃሚ ለማስመሰልም ብዙ እየደከሙ ነው። በተጨባጭ ግን ምስኪን ኦሮሞ ህዝብ የቁማሩ ልዩ ሰለባ ሆኖ ይገኛል። ከሁሉም ለከፋ መከራ መጋለጡ አንሶስ ከወንድሞቹ ዘንድ ባልተገባ መንገድ እየታየ ነው። ለህዝቦች ሰላም፣ ነጻነት፣ እኩልነት፣ ወንድማማችነትና የጋራ ዘላቂ ተጠቃሚነት ሲባል እውነቱ ሊነገር ይገባል ሲል እንዳሾ ከሻሸመኔ መልእክቱን ቋጭቷል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አሁን በቅርቡ ድሮ እኔ ይጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን።
የመጥምቁ አንገት ሲቀላ ሳሎሜሱ፣ ኢየሱስ ሲጋለጥ ሲያዝ ይሁዳሱ፣ ፀሐይ ስትጠፋ ጨለማው እሱ፣ ገዳይ ሲያዋራ ፎካሪው እሱ፣ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ፣ የጠቋሚ ጣት ባለቤት እሱ፣ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ፣
ወኔ ከዳው ሪባለበት ያው ቻው ሂሱ ለጥባየበት ሚጎነበሰው ከደተ ሲደራ አለው የሚለው ጀግና ሲፈለግ ለም የሚለው ወልጊዜ መስሱ ባንዳ ሲጠራ ቡከን ሲፈለግ አለው የሚለው
ትክክለኛው ስሜ መርሻ ዮሴፍ ይባላል።
ሰው ባለበት በሚከረፋው በግሞች አምባ ቤቱን የፈራው ወልጊዜም እሱ
ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ ምጣራው ሰው አገኘዋል።
አፈማ ቸጋሪ ጭራሽ አመጠኛ ጌታውን ረስቶ ላበላው ቤተኛ አፈማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ከጀት
እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፈወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና አብረን መስራት አለብን።
ከጀት በጨለመው ዋሻ ገብቼ በዝንጀሮሽን ተበከረፋ ተጠቃለች አካ ገብቼ በፋኖ ደም በቀላ ከተማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኝ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ ምጣራው ሰው አገኘኋል።
በኩሽታ ባንን ለኩታራ ሰገድ
ድንቅም ትግል
እግዚአብሔር አፈረብን በመከራ አሮር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገን ስንቆረጥ እስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በርነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ እዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ